ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ የሚተላለፈው የአርብ መስከረም 20 2009 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሽታችኋል።
እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁ አዲሱ አበበና
ቆንጂት ታዬ ነን።
ኢትዮጵያ ማለት ነው የሚገቡ የደቡብ ሱዳን ወደ ስደተኞች ቁጥር በከፍተኛ ሁኔታ በመጨመሩ ተጨማሪ ካምፕ ለማቋቋም እየሰራ መሆኑን UNHCR አስታወቀ።
አማካዩ ከ1200 በላይ ነው በቀን እና በጣም ባልተጠበቀ ሁኔታ በጣም ያሻቀበ ቁጥር ነው የመጣው። ከዛ በፊት በሳምንት ከ50 እና 60 ማይበልጥ ቁጥር ነበር የመጣው።
አቶ ክሱት ገብረ እግዚአብሔር በኢትዮጵያ የዩኤንኤችሲአር ተጠሪን ድምፅ ነው የሰማ ነው። ዝርዝሩን በአብይ ርዕስ ይዘናል። ሌሎችም ዘገባዎች ይኖሩናል።
በኢሬቻ በዓል ስም የፖለቲካውም ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከር ነው ሲል ኦፌኮ የገዢው ፓርቲና የክልሉ መንግስትን ወንጅሏል። በሁለተኛው አጋማሽ ይቀርባል ዘገባ።
በኢትዮጵያ ወቅታዊ ሁኔታ ላይ ያተኮሩ ሁለት ውይይቶችን ለሁለተኛው አጋማሽ አሰናድተናል። ንጉሱ ታምሬ ፕሮግራማችንን ይመራል። ዝግጅቱን የሚያቀናብርልን የቴክኒክ መሐንዲሱ ማለቴ ነው ኦርዲየስ ሬገስ ነው። ወደ ዓለም ዜና እናልፋለን። የሱዳኑ የፍትህ ሚኒስትር በዳርፉሯ ጀበል ማራ አካባቢ በሚገኙ ተፈናቃዮች ላይ መንግስታቸው መርዛማ ኬሚካዊ ጦር መሳሪያን ተጠቅሟል የተባለውን የአምነስቲን ክስ አስተባብለዋል። ለሰብአዊ መብት መከበር የቆመው ዓለም አቀፉ ድርጅት አምነስቲ ኢንተርናሽናል ትናንት ሐሙስ የሱዳን መንግስት ጀበል ማራ አካባቢ በሚገኙ ተፈናቃዮች ላይ መርዛማ ኬሚካል ጦር መሳሪያ ተጠቅሞ የ250 ሰዎች ሕይወት ጠፍቷል፣ በብዙ መቶዎች በሚቆጠሩት ላይም የአካል ጉዳት ደርሶባቸዋል ብሎ መክሰሱ የሚዘነጋ አይደለም። ይህንን ነው የሱዳኑ የፍትህ ሚኒስትር አዋድ ሐሰን ኤል ኑር ሲያስተባብሉ እንዲህ ያለውን ነገር እኛ ገና አሁን መስማታችን ነው ያሉት። በመጽሔት ዝርዝሩን እናቀርባለን።
ተቋርጦ የነበረው የኮንጎ ዲሞክራሲያዊት ሪፐብሊክ የፖለቲካ ንግግር ዛሬ አርብ ቀጥሏል። ድርድሩ የተቋረጠው ባለፈው የሳምንት የሰው ሕይወት ከጠፋበት የተቃውሞ ሰልፍ በኋላ ነው። ድርድሩ ቢቀጥልም ታዲያ ዋና ዋናዎቹ ተቃዋሚ ቡድኖች ፕሬዚዳንቱ ጆሴፍ ካቢላ ስልጣን ዘመናቸው ካበቃ በኋላም ለመቆየት ብለው ምርጫዎቹን እያዘገዩ ናቸው በማለት በድርድሩ ላለመካፈል በያዙት አቋም ጸንተዋል። ዊሊያም ክላውስ ለቪኦኤ ያጠናቀረውን ዘገባ ቆንጅታየ ታቀርባለች።
የበርካታ የተቃዋሚ ፓርቲዎች ተጠሪዎች 12 ሰዓት የፈጀ ውይይት አድርገው ሲያበቁ ወደ ድርድሩ ልንመለስ ወስነናል ሲሉ ዛሬ ረፋዱ ላይ ነው ያስታወቁት። ጥያቄው ታዲያ ይህ ድርድር ምን ያህል ነው ውጤታማ የሚሆነው የሚለው ነው። ራሴምብሌማ ወይም ሸንጎ ተብሎ የሚጠራው ትልቁ የተቃዋሚ ህብረት አሁንም በዚህ ንግግር እኔ እንደሆንኩኝ አልካፈልም እንዳለ ነው። በጣም ተሰሚ የሆነው ካቶሊክ ቤተ ክርስቲያን ሴንኮም ከንግግሩ ራሱን አግልሏል። የተካፈለው የተቃዋሚ ህብረቱ ከገባ ብቻ ነው በማለት እና የዚህ ንግግር መጨረሻው ምንድን ነው የሚሆነው? የአፍሪካ የጸጥታ ጥናቶች ተቋም አባል የሆኑትን ስቴፈኒ ዎልተርስን ቪኦኤ ጠይቆ ነበር።
ካቶሊክ ቤተ ክርስቲያንና ሌሎች አዳዲስ ተቃዋሚ ፓርቲዎች ካልተካፈሉ ንግግሩ ተአማኒነት ያጣል። መፈታት ያለባቸው ሁለት በጣም አስቸጋሪ ጉዳዮች አሉ። እነሱም ምርጫው የሚካሄድበት የጊዜ ሰሌዳና ካቢላ ለተጨማሪ የስልጣን ዘመን እንደማይወዳደሩ በሚፈረመው ውል ውስጥ በግልጽ እንዲካተት ማድረግ ነው። ካቢላ ለምርጫ እንደማይቀርቡ በግልጽ ያላስቀመጠ ወይም ደግሞ ምርጫው የሚካሄደው እንደ አውሮፓ አቆጣጠር በ2018 የሚል ውል ከተፈረመ ግን ነገሩ ተመልሶ ጥሬ ይሆናል። ለምን? ማንም አይቀበለውማ።
የተቃዋሚ ፓርቲዎቹ ህብረት ራሴምብሌማ ለሚቀጥለው ወር የታቀደውን ምርጫ ለማዘግየትና ካቢላ በህገ መንግስቱ ከተወሰነላቸው ሁለት የስልጣን ዘመን በላይ እንዲቆዩ ለማመቻቸት የታለመ ነው በማለት የፖለቲካ ንግግሩን ሲያጣጥለው ቆይቷል።
ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለኮንጎ ዲሞክራቲክ ሪፐብሊክ የጉዞ ማስጠንቀቂያ ሰጠ። እዚያ የሚገኙ የመንግስት ሰራተኞችና ቤተሰቦችም አገሪቱን ለቀው እንዲወጡ አሳሰበ። እንደ ማስጠንቀቂያው ከሆነ በኪንሻሳና በሌሎች ትላልቅ ከተሞች ውስጥ የእርስ በርስ ጦርነት ሊነሳ ይችላል። ኪንሻሳ የኮንጎ ከተማ መሆኗም ይታወቃል። ከጆሴፍ ካቢላ ፕሬዚዳንትነት ጋር በተያያዘ አገሪቱ ውስጥ በየቀኑ ግጭት እየተቀሰቀሰ መሆኑም ይነገራል። በህገ መንግስቱ መሰረት ለሶስተኛ ጊዜ መምረጥ የማይችሉት ካቢላ ሌላ ምርጫ እንዳይካሄድ ይፈልጋሉ። ቢካሄድም እሳቸው እንዲመረጡ ይፈልጋሉ ተብሏል።
ሺሞን ፔሬዝ ከፍልስጤማውያን ጋር አብሮ ለመኖር ያደረጉት ውሳኔ በመጪው የእስራኤል ትውልድና በወዳጆቿ እጅ ላይ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። ኦባማ ይህን የተናገሩት ዛሬ በተከናወነው በቀድሞ የእስራኤል ፕሬዚደንትና ጠቅላይ ሚኒስትር ሺሞን ፔሬዝ የቀብር ስነ ስርዓት ላይ ባሰሙት ንግግር ነው። እስራኤልን ለረጅም ጊዜ በመሩት ሺሞን ፔሬዝ የቀብር ስነ ስርዓት ላይ የቀድሞ የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተንም ተገኝተዋል። የቀድሞውን የእስራኤል መሪና ለሰላም የኖቤል ተሸላሚ ሺሞን ፔሬዝ ለመጨረሻ ጊዜ ለመሰናበት ኢየሩሳሌም ከተገኙ ታላላቅ የዓለም መንግስታት መሪዎችና ባለስልጣናት መካከል የፍልስጤም የማውያኑ ፕሬዚደንት ሞሐመድ አባስም ይገኙባቸዋል። በመጽሔት ዝርዝር ዘገባ ይኖራል።
የሩሲያና የሶሪያ ገዢ መደቦች በምስራቃዊ ኤሌፖ ሲቪሎች ላይ ያደረሱትን የጭካኔ የአየር ጥቃት ፕሬዚዳንት ባራክ ኦባማ በጽኑ አወገዙ። ዋይት ሀውስ እንደገለጠው ኦባማ ትናንት ሐሙስ ከጀርመኗ ቻንስለር አንጌላ መርክል ጋር በቴሌፎን ባደረጉት ውይይት ይህን ውጊያ ለማቆም ሆነ ወደ አሌፖም የሰብአዊ እርዳታ እንዲገባ ፕሬዚዳንት አሳድ ልዩ ኃላፊነት ሊወስዱ ይገባል ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪም ቀደም ሲል በተናገሩት ቃል ሞስኮ ምስራቃዊ ኤሌፖ ውስጥ በሽምቅ ተዋጊዎች ላይ በቦምብ ጥቃት ማካሄዷን በመቀጠሏ ዩናይትድ ስቴትስ ከሩሲያ ጋር ያላትን ዲፕሎማሲያዊ ግንኙነት ለማቋረጥ ትገደዳለች ማለታቸው አይዘነጋም። ይህ የአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ አርብ መስከረም 2009 ምሽት ፕሮግራም ነው። እናስተናግዳችሁ
ቆንጂት ታዬና
አዲሱ አበበንን። ለምሽቱ ወደ አሰናዳናቸው እናልፋለን። አብይ ርዕስ ከማለፋችን በፊት
ይህንን ቀን በታላቅ ጉጉት የሚጠብቀው ቀን ነው። እውነት ነው፣ በክልላችን የሰው ሕይወት ማለፉ እንደ መንግስትም ትልቅ ሀዘኔታ እንደተሰማ መንግስታችንም ገዢ ፓርቲም ሲገልጽ ከርሟል።
በሁለተኛው አጋማሽ ከምናቀርበው ዝግጅት ቆንጠር አድርገን ነው ያሰማናችሁ። የኢሬቻ በዓል ዙሪያ ከተሰጠ አስተያየት ነው። ወደ ምሽቱ አብይ ርዕስ በቀጥታ እናልፋለን።
ሱዳን ወደ ኢትዮጵያ የሚመጡ ስደተኞች ቁጥር በከፍተኛ ሁኔታ በመጨመሩ ተጨማሪ ካምፕ ለማቋቋም እየሰራ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። በየቀኑ ወደ 1000 ደቡብ ሱዳናውያን ወደ ጋምቤላ እየገቡ መሆኑን የገለጡት በኢትዮጵያ የኮሚሽኑ ቃል አቀባይ ይህም ከዚህ ቀደም ከነበረው በ10 እጥፍ በላይ መሆኑ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ያነጋገራቸው እስክንድር ፍሬው ነው።
በጣም አመሰግናለሁ ስለ ጊዜዎት አቶ ክሱት ገብረ እግዚአብሔር፣ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ። እንግዲህ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ እየጎረፉ እንደሆነ መግለጫ አውጥታችኋል። እንደ አውሮፓውያን አቆጣጠር ከመስከረም 3 ጀምሮ ነው ይሄ የሆነው ይላል እና ስለ ቁጥሩ ይንገሩኝ እስቲ። መጀመሪያ በቀን 1000 ይላል። ከ1000 በላይም ይሄ አማካዩ ነው እና ከአንድ ሺህ በላይም እየገቡ ያሉበት ሁኔታ አለ ማለት ነው?
ትክክል ነው። ባለፉት 3 ሳምንታት ብቻ ወደ 31000 ስደተኞች ናቸው የመጡት። ስለዚህ ይሄ አማካዩ ከ1200 በላይ ነው በቀን እና በጣም ባልተጠበቀ ሁኔታ በጣም ያሻቀበ ቁጥር ነው የመጣው። ከዛ በፊት በሳምንት ከ50 እና 60 የማይበልጥ ቁጥር ነበረ የመጣው።
ምንድን ነው ምክንያቱ? አሁን የስደተኞቹን ቁጥር በከፍተኛ ሁኔታ እየጨመረው ያለው።
እንግዲህ እነዚህ ስደተኞች እየመጡ ያሉት ጎረቤት ክልሎች ከሆኑት ከጆንግሌና አፐር ናይል ክልሎች ናቸው። በተለይ አፐር ናይል ናቸው አብዛኞቹ። ከአፐር ናይልም ከናስር ከሚባል አካባቢ ነው የመጡት። ናስር አካባቢ ውጊያ እንዳለ ነው የሚነግሩን። ከአየር ላይ የሚዘንብ ቦምብም እንዳለ ነው የሚነግሩን። እና በአብዛኛው ይህንን ሽሽት ነው። አንዳንዶቹ ደግሞ ጦርነቱ ባይደርስባቸውም ወታደር እንቅስቃሴዎችን በሚያዩበት ጊዜ በጣም በስጋት ተውጠው ጦርነቱ እነሱ አካባቢ ሳይደርስ የማምለጥ ነገርም አለ። ከጆንግሌ አካባቢ የመጡት ደግሞ የምግብ እጥረትም ግጭቱም የሁለቱም ቅልቅል ነገር ነው ነው የሚሉት። በግጭቱ ምክንያት ምግብ ማምረት አልቻሉም። ስለዚህ የሚበሉት የሚጠጡት ነገር ሲያጡ የሚመጡ ስደተኞች እንዳሉ ነው የምንረዳው።
ሰሞኑን የተቃዋሚዎቹ መሪ እና የቀድሞው ተቀዳሚ ምክትል ፕሬዝዳንት ዶክተር ሪያክ ማቻር የትጥቅ ትግል እንዲደረግ የሳልቫኪርን መንግስት ለመጣል ጥሪ አቅርበዋል። እነዚህ ጥሪዎች ናቸው ምናልባት ስጋት የፈጠሩት አሁን ቀደም በገለጿቸው አካባቢዎች ጦርነት ሊከሰቀስ ይችላል የሚለውን ስጋት ያጫሩት
ሊሆን ይችላል። እርግጥ ከዛ ወዲህ ይመስለኛል መምጣት ከጀመሩ ወዲህ ይመስለኛል እንደነዚህ አይነት መግለጫዎች መሰማት የጀመሩት።
ስለዚህ የስደተኞቹ ቁጥር መጨመር ይቀድማል ከሪያክ ማቻር አስተያየት
ይቀድማል። ስለዚህ በእነዚህ አካባቢዎች እንግዲህ አጠቃላይ በአገሪቱ ከአምና ኦገስት እንደ ፈረንጅ አቆጣጠር ከሰላም ስምምነቱ በፊት የነበረው ሁኔታ በመጠኑም ቢሆን ጋብ ብሏለው እንጂ ግጭቱ በየአካባቢው አልቆመም። ስለዚህ ግጭቶች ብዙ ጊዜም አሉ። አሁን ደግሞ ወናስር አካባቢ ደግሞ ባልታወቀ ምክንያት እንግዲህ ግጭቱ ያየለበት ሁኔታ እንደነበረ ነው ስደተኞቹ የነገሩን።
በየትኞቹ የስደተኞች ካምፖች ነው እነዚህን አሁን በተለይ አዲስ የመጡትን ለማስተናገድ ጥረት እየተደረገ ያለው? በቂስ ናቸው ወይ አሁን ያሉት ካምፖች፣ በኢትዮጵያ የሚገኙት ካምፖች እነዚህ ስደተኞች ለማስተናገድ?
እንግዲህ አብዛኞቹ እየመጡ ያሉት ወደ ጋምቤላ አካባቢ ነው። ፓጋክ የሚባል የማቋረጫ ወይም ክሮሲንግ ፖይንት የምንለው እዛ አካባቢ ነው እየገቡ ያሉት።
ፓጋክ ማለት በኢትዮጵያ ጋምቤላ ክልል ውስጥ ያለ ነው።
ትክክል። ከዛ እያቋረጡ በዛ ነው የመጡት እና እዛው መግቢያው አካባቢ ትልቅ የመቀበያ ማዕከል እና የመዝገቢያ ማዕከል አቋቁመን እዛ ነው እንግዲህ ተመዝግበው ወደ የካምፖች እስኪሄዱ ድረስ እየተረዱ እየታገዙ ያሉበት ሁኔታ ነው ያለው። ካምፖች አሉ ጋምቤላ ክልል ውስጥ ወደ 6 የስደተኛ የቆዩ ካምፖች አሉ። አሁን ለጊዜው የተወሰነ ቦታ ሲነበራቸው 3 ካምፖች ኮሌጀዊና ቴርክዲ የተባሉ ካምፖች ወደዛ ነው እያመላለስ ናቸው ያሉት። ነገር ግን ስፔሱ በቂ አይደለም። በተለይ ቁጥሩ አሁን በጀመረው ከመጣ ተጨማሪ የስደተኞች መጠለያ ካምፕ መመስረታችን የማይቀር ነው እና ከወዲሁም ከመንግስት ጋር የተነጋገርን ቦታ መረጣ ላይ ያለ ነው።
ደቡብ ሱዳናውያን ስደተኞችን ኢትዮጵያ ስታስተናግድ ኖራለች ለብዙ ዓመታት። የጋምቤላ ክልል ህዝብም በዚሁ መንፈስ ሲያስተናግድ ቆይቷል። ጃዊን ጠቅሰውልኛል። አንዱ ለምሳሌ ከእንግዲህ እነኚህ አዳዲሶቹ ስደተኞች ሊስተናገዱባቸው ከሚችሉ አማራጮች አንዱ ጃዊ የስደተኞች ካምፕ ነው ብለውኛል። በጋምቤላ ከተማ አቅራቢያ የሚገኝ ነው። በዛ ካምፕ ላይ በስደተኞቹ በተፈጸመ ተግባር በርካታ ኢትዮጵያውያን ህይወታቸውን ከማጣታቸው ጋር በተያያዘ ምናልባት ከአቀባበል አንጻር መቀሳቀሶች ይኖሩ ይሆን? ያ ፈተና ይደቀንብናል ብላችሁ ትገምታላችሁ? ምንድን ነው የእናንተ ግምገማ?
ትክክል ነው። ባለፉት ወራት እንደዚህ አይነት ችግር ተፈጥሮ ነበረ። ነገር ግን ይሄ የተፈጠረው በስደተኛና በኢትዮጵያውያን በአስተናጋጆቻቸው መካከል የተፈጠረ ችግር ሆኖ ሳይሆን የተወሰኑ ስደተኞች በተለያየ ምክንያት ተነስተው በስሜት ተነስተው ኢትዮጵያውያን ያጠቁበት ሁኔታ ነው የነበረው። በዚህ ላይ መግባባት ላይ ተደርሷል። በስደተኞቹና በኢትዮጵያውያን መካከል መግባባት ላይ ተደርሷል። ዩኤንኤችሲአርም የኢትዮጵያ መንግስትም ትልቅ ስራ ሲሰሩ ነው የቆዩት። እነዛ በወንጀሉ ላይ ተሳትፏል ተብለው ለፍትህ የቀረቡ ሰዎችም እየመነጠሩ ያቀረቧቸው ስደተኞች ራሳቸው ናቸው። ስለዚህ ህብረተሰቡም ይህን የተገነዘበ ስለሆነ አቀባበል ላይ ችግር አልታየም እስካሁን። ነገር ግን ሁልጊዜም ቢሆን አብሮ የመኖር ፋይዳን የሚያበለጽጉ ነገሮች ዩኤንኤችሲአርም መንግስትም አብሮ ይሰራሉ። ይህ ስራ ግን ይቀጥላል።
አቶ ክሱት ገብረ እግዚአብሔር የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም እግዚአብሔር ስትልኝ በጣም አመሰግናለሁ እስክንድር።
የምሽቱን አብይ ርዕስ ነበረ ያደመጥነው። አሁን ወደ መጽሔት ክፍለ ጊዜ ዘገባ እናልፋለን። የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አባል ኮሎኔል ደመቀ ዘውዴ ተጨማሪ የሽብር ምርመራ በፌዴራል ፖሊስ ሊካሄድባቸው የጊዜ ቀጠሮ ተጠይቋል። ጉዳያቸው ከትናንት በስቲያ መስከረም 18 የታየው በሰሜን ጎንደር ዞን ከፍተኛ ፍርድ ቤት የወንጀል ችሎት መሆኑን ጠበቃቸው አቶ መክት ካሳሁን ለቪኦኤ ገልጸዋል። በሌላ በኩል ደግሞ የኮሎኔል ደመቀ ጉዳይ የአካባቢው ህዝብ ባቀረበው ጥያቄ መሰረት እዚያው ጎንደር ከተማ ውስጥ እንዲታይ መወሰኑን የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን አመልክተዋል። ሶሎሞን አባተ ዝርዝሩን ይዟል።
ሐምሌ 5 2008 ዓመተ ምህረት ጎንደር ከተማ ውስጥ ተፈጥሮ በነበረ ግጭት ምክንያት በማግስቱ ሐምሌ 6 2006 ዓመተ ምህረት እጃቸው የተያዘው የወልቃይት የአማራ ማንነት ጥያቄ ኮሚቴ አባሉ ኮሎኔል ደመቀ ዘውዴ ችሎት ፊት ለመጀመሪያ ጊዜ የቀረቡት ከ76 ቀናት በኋላ መሆኑን የህግ ጠበቃቸው አቶ መክት ካሳውን ተናግረዋል።
ምርመራው ከጀመረ ማለትም ከ8 ነው እንግዲህ ምርመራ መዝገብ በሰሜን ጎንደር ዞን አስተዳደር የፖሊስ መምሪያ የቀረበው። ከዛን ጊዜ ጀምሮ እንግዲህ ወደ 8 ቀጠሮዎችን አሳልፈናል። ከ22 የመጀመሪያው ቀጠሮ ጀምሮ እስከ ትላንት መስከረም 18 ያለፈው ቀን ድረስ አንድ የምርመራ መዝገብ ነበር። እንግዲህ ይህ የምርመራ መዝገብ ቁጥር 02-23-479 የሚል ነበረ። ይህ የምርመራ መዝገብ በግድያ ወንጀል ተጠርጥረው የተደረገ ምርመራ ነው። ይህ መዝገብ መስከረም 18 እንግዲህ ያው እስከ 18 ድረስ ለ7 ቀጠሮች ያህል አልቀረቡም ነበር። በተለያዩ ምክንያቶች ያው ማረሚያ ቤትም የጸጥታ ችግርን ምክንያት በማድረግ ሳይቀርቡ ቀርተዋል። መስከረም 3 2009 ዓመተ ምህረት ነው በግድያ ወንጀል የምርመራ መዝገብ የተጠናቀቀው። ግን ያው ቀርበው ስለሆነ የግድ ደህንነታቸውን ፍርድ ቤት ማረጋገጥ ስለነበረበት ጠበቃም እንደዚሁ መሰየም የሚቻለው ያው ችሎት ላይ ቀርበው ስለሆነ ፎርማሊ ለመሰየም ያው እስከዚህ ቀን ድረስ ተጠብቋል። በ18 እንግዲህ ጠዋት ችሎት ቀርበዋል ማለት ነው። በዛን ቀን የምርመራ መዝገቡ ቀድሞ ተጠናቆ ስለነበር መዝገቡን ዘግቷል። ጨርሻለሁ በማለቱ ፖሊስ ማለት ነው።
ቀደም ያለው የግድያ ወንጀል የምርመራ መዝገብ ከተዘጋ በኋላ ፖሊስ ክስ ለመመስረትም ይሁን ሌላ ሐሳብ ለፍርድ ቤቱ ለማቅረብ የ15 ቀናት ጊዜ ያለው መሆኑን አቶ መክት አመልክተው፣ በዚያው ዕለት ግን ሌላ የምርመራ መዝገብ መከፈቱን ጠበቃው ገልጸዋል።
ይህ እንግዲህ ያው ደግሞ በፌዴራል ፖሊስ ኮሚሽን ወንጀል ምርመራ ዘርፍ ውስጥ የሰሜን ምዕራብ ሪጅን የሚባል የምርመራ ዲቪዥን ነው። እንግዲህ ያው ምርመራውን ችሎት ላይ ነው ያቀረቡት። እንግዲህ በዛ ምክንያት የምርመራ መዝገቡ በጸረ ሽብር ሕግ አዋጅ ቁጥር 652/2001 መሰረት ነው እንግዲህ የምርመራ መዝገቡ እንዲከፈትና ያ የምርመራ ጊዜ ቀጠሮ ተጨማሪ ጊዜ ቀጠሮ 28 ቀን የተጠየቀበት ነው። እንግዲህ በዚህም ቀን የመጀመሪያ በወንጀል ሕጉ መሰረት ወይም ደግሞ በግድያ ወንጀል ሐምሌ 8 ቀን በተከፈተው መዘጋቱን ተከትሎ ያው የተለያዩ የመብት ጥያቄዎችን የዋስትና መብት ጨምሮ ሌሎች መብቶች ተፈቅደው ሲዘጋ ነው ይህ መዝገቡ የተከፈተው። የ28 ቀን ተጠይቆበታል። በመካከል ያው የግድ መመካከልና ያው መዘጋጃ ጊዜ ስለሚያስፈልግ አስተያየታችንን ለመስጠት ያመቸን ዘንድ የ15 ቀን ጊዜ ቀጠሮ በእኛ በኩል ነው የተጠየቀው።
በተከሳሹና በጠበቃቸው ጥያቄ መሰረት ችሎቱ ለጥቅምት 2 2009 ዓመተ ምህረት መቅጠሩንና በዚህ አዲስ የምርመራ ጥያቄ ወቅትም የዋስትና መብት መጠየቅ እንደማይቻል ገልጸዋል ጠበቃው። በሌላ በኩል ደግሞ ምርመራው እየተካሄደ ያለው የፍትህ ስርዓቱ በሚያዘው መሰረት መረጃና ማስረጃ የሚያሰባስበው አካል ስራውን አከናውኖ ጉዳዩን ለፍርድ ቤት ማቅረብ መሆኑንና አቃቢ ሕግ ያለውን ማስረጃ አሰባስቦ ክስ የመመስረት ስራውን እንደሚቀጥል አመልክተዋል። አቶ ንጉሱ ጉዳዩ ፍርድ ቤት እስኪቀርብ ለምን 76 ቀን እንደፈጀ የተጠየቁት የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ይህንን ጉዳይ መመለስ የሚችለው ምርመራውን እያካሄደ ያለው አካል መሆን እንዳለበት ገልጸውልኛል። ይሁን እንጂ ዋነኛ ምክንያት ሲሉ ያነሱት
ዋነኛው ምክንያት በጎንደር የተከሰተው ክስተትና ያለው አጠቃላይ ሁኔታ አስቸጋሪ ሁኔታ የነበረ መሆኑም ያው የምናስታውሰው ነው። ከኮሎኔል ጋር በተያያዘም በየጊዜው ቀጠሮ በሚሰጥበት ጊዜ ሲፈጠር የነበረ ሁኔታ ስለነበረ እነዚህ የሚከሰቱት ክስተቶች፣ ግርግሮችና ግጭቶች ወደ ሌላ እንዳያመሩ ጥንቃቄ ማድረግም ተገቢ ስለሆነ ሁኔታውን በተረጋጋ ሁኔታ ለማስኬድ በሚያስችልበት ሁኔታ ላይ አልነበረም ጎንደር ከተማ የነበረው። ስለዚህ አሁን ጎንደር ከተማ ይህንንና ሌሎች እንቅስቃሴዎችን በአግባቡ ማስኬድ በሚችልበት ሁኔታ ውስጥ ሲሆን ያው ሂደቱ ቀጥሏል።
ጉዳዩ በየትኛው ችሎትና የት እንደሚታይም አቶ ንጉሱን ጠይቄ ነበር።
እንግዲህ የፌደራል ፍርድ ቤቶች እንደኛ አይነት ላሉ ክልሎች የውክልና አላቸው። ማንኛውም ሰው ሊታይ በሚችልበት አግባብ የጉዳዩ በሚታይበት ደረጃ ውክልና አላቸው። አንደኛው ይሄ ነው። ስለዚህ ይሄ በውክልና የሚሰራ ነው። ነገር ግን ኮሎኔል ደመቀን በተመለከተ በመንግስት በኩል የጎንደርና አካባቢው ህዝብ ይሄንን ጉዳይ በተመለከተ ሰፊ ጥያቄ ያነሳል። ጉዳዩ የመታየት ያለበትም በዛ በኩል ቢሆን ይመረጣልና ህዝቡን በማክበር ጉዳዩ በየትኛውም ደረጃ ቢታይ የትም ቦታ ቢታይ ህግ ነው ብዬ የሚሰጠውና የሚዛባ ነገር አይኖርም። ነገር ግን የጎንደርና አካባቢው ህዝብ በዚህ ጉዳይ ላይ ሰፊ ጥያቄ ሲያነሳ ነበረ። ስለሆነም የክልሉ መንግስት የሀገሪቱ መንግስት ይሄንን ጉዳይ ህዝቡ እስካነሳ ድረስ ለህዝብ ሲባል በማንኛውም ደረጃ ማየት የሚቻል ቢሆንም የኮሎኔል ደመቀ ጉዳይ በዛው በአካባቢው እንዲታይ ውሳኔ ተላልፎ ለህዝቡም ይፋ ሆኗል። ስለዚህ ወደኋላና ወደፊት የሚባል ነገር አይኖረውም። በመንግስት ውሳኔ መሰረት እዛው ባሉበት በጎንደር ከተማ የሚታይ ነው የሚሆነው ማለት ነው።
ኮሎኔል ደመቀ ዘውዴ ወደ ሌላ ስፍራ ሊወሰዱ ይችላሉ የሚል ጥርጣሬ ሰፍኖ መቆየቱ ይታወሳል። ይህንን የፍርድ ሂደት እየተከታተልን እንዘግባለን። ተጨማሪ ቃለ ምልልሶችን ከዌብሳይታችን ማግኘት ይቻላል።
እናመሰግናለን ሰሎሞን። ወደ ሌላው የመጽሔት ትንታኔ እናልፋለን። የሱዳን መንግስት በተጠቀመው የኬሚካል መሳሪያ ምክንያት ተሰቃይተናል ሲሉ በዳርፉር ክልል ጀበል ማራ አካባቢ ከመኖሪያቸው የተፈናቀሉ ሰዎች የተናገሩትን የፍርድ ሚኒስትሩ አስተባብለዋል። ዘጋቢያችን ጂል ክሬግ ከናይሮቢ የላከችውን ዘገባ አዳነች ታቀርባለች።
አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የሱዳን ወታደራዊ ኃይሎች በዳርፉር ክልል በሲቪሎች ላይ ኬሚካል ማለት መርዛማ መሳሪያዎች ተጠቅመዋል ሲል ትናንት ሐሙስ ተናግሯል። በጥቃቱ 250 የሚሆኑ ሲቪሎች ሳያልቁ እንዳልቀሩ፣ በመቶዎች የሚቆጠሩ ትንንሽ ልጆች የሚገኙባቸው ሰዎች ደግሞ ጉዳት እንደደረሰባቸው ድርጅቱ ያወጣው አዲስ ዘገባ ጠቁሟል። የሱዳን የፍርድ ሚኒስትር አዋድ ሐሰን ኤልኖር ትናንት ሐሙስ በደብዳቤ በሰጡት ምላሽ ክሱ የመንግሥት ባለሥልጣኖችን እጅግ አስደምመዋል ብለዋል። ስለ እንዲህ አይነት አስከፊ ወንጀል ተሰማ ለመጀመሪያ ጊዜ ነው ሲሉም አስገንዝበዋል። ኤልኖር አያይዘውም መንግስት የመደበው አጣሪ ቡድን አባላት ባለፈው የካቲት ወር በጀበል ማራ በሚካሄደው ወታደራዊ እንቅስቃሴ ምክንያት የተፈናቀሉትን ሰዎች ለሶስት ሰዓታት ያህል አነጋግረዋል ብለዋል። በደብዳቤያቸው ሰዎቹ ጎሎ፣ ሮክሮክና ነርቲቲ ከተባሉት የዳርፉር ክልሎች የተፈናቀሉ ሲሆኑ አምነስቲ ኢንተርናሽናል ስለሚላቸው አይነት በሽታዎች የተናገሩት ነገር የለም ይላሉ ባለስልጣኑ።
This is the first time as far as we are aware of as far as survivors and monitors on the ground.
እኛ እስከምናውቀው ድረስ ይህ የመጀመሪያ ጊዜ ነው። በመሬት ያሉትን ከሞት የተረፉትን ሰዎች ስንመለከት በቦታው የተገኙት ተቆጣጣሪዎች እንዳጠኑትም የኬሚካል መሳሪያ ጥቅም ላይ መዋል ስመዘግብ ለመጀመሪያ ጊዜ ነው።
አምነስቲ ኢንተርናሽናል ትላንት ያወጣው ዘገባ የሱዳን የጸጥታ ኃይሎች ሆን ብለው ሲቪሎችንና ንብረታቸውን ኢላማ አድርገዋል። በጀበል ማራ አካባቢ በሚገኙ 32 መንደሮች ላይ የታገደ ኬሚካል መሳሪያን ተጠቅመዋል ይላል። ሮይተርስ የዜና አገልግሎት በዘገበው መሰረት በተባበሩት መንግስታት ድርጅት የሱዳን አምባሳደር አምነስቲ ኢንተርናሽናል ያወጣው ዘገባ መሰረት የሌለው ነው። ሱዳን ማንኛውም አይነት የኬሚካል መሳሪያ የላትም ሲሉ አስተባብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ካርቢ የአምነስቲ ኢንተርናሽናል ዘገባ የደረሰን በቅርቡ ነው፣ በዘገባው የተጠቀሱት ሲቪሎችን መግደል፣ ሴቶችን መጥለፍና አስገድዶ መድፈር፣ ሰዎችን በግዴታ ከመኖሪያቸው ማፈናቀልና ኬሚካል መሳሪያን የመጠቀሙ ተግባር በጣም ያሳስበናል ብለዋል። ዩናይትድ ስቴትስ ኬሚካል መሳሪያን መጠቀም በማያወላዳ ሁኔታ ታወግዛለች። ሱዳን የኬሚካል መሳሪያ እገዳ ስምምነት አካል እንደመሆኗ መጠን የሀገሪቱ መንግስት የኬሚካል መሳሪያ ተጠቅሞ ከሆነ በስምምነቱ መሰረት ያለውን ግዴታ ጥሷል ማለት ነው ብለዋል ጆን ከርቢ። አማጽያን ከ13 ዓመታት በፊት ተገለናል፣ አድልዎም ይፈጸምብናል በሚል ብሶት አመፅ ከጀመሩበት ጊዜ አንስቶ 300 ሺህ የሚሆኑ ሰዎች አልቀዋል። መንግስት ጃንጃውድ የተባሉ አካባቢውን የሚያምሱ ሚሊሻዎችን በመልቀቅ ምላሽ ሰጥቷል። የሱዳኑ ፕሬዚደንት ዑመር ሐሰን አልባሽር በጦርነት ወንጀል፣ በስብዕና ላይ ወንጀል በመፈጸም ዳርፉር ውስጥ ደግሞ ፍጅት በማካሄድ በዓለም አቀፍ የወንጀል ችሎት እንደሚፈልጉ የሚታወቅ ነው። ፕሬዚዳንቱ ግን ክሱን አስተባብለዋል። እስካሁን ባለው ጊዜ ደግሞ ከመታሰር ድነዋል።
የመጨረሻው የምሽቱ የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እና የቀድሞው ፕሬዚደንት ቢል ክሊንተን እስራኤልን ለረጅም ጊዜ በመሩት በሺሞን ፔሬዝ የቀብር ስነ ስርዓት ላይ ተገኝተዋል። የቀድሞውን የእስራኤል መሪና ለሰላም የኖቤል ተሸላሚ ሺሞን ፔሬዝን ለመጨረሻ ጊዜ ለመሰናበት ዛሬ ኢየሩሳሌም ከተገኙ ታላላቅ የዓለም መንግስታት መሪዎችና ባለስልጣናት መካከል የፍልስጤሙ ፕሬዚደንት ማህሙድ አባስም ይገኙባቸዋል። ዝላቲካ ሆክ ነች የዘገበችው። ሰሎሞን ክፍሌ ያቀርባል።
የዕድሜ ባለጸጋው የቀድሞው የረጅም ጊዜ የእስራኤል መሪ ሺሞን ፔሬዝ ከትላንት በስቲያ ረቡዕ ከዚህ ዓለም በሞት የተለዩት በ93 ዓመታቸው ነው። አስከሬናቸው ከትላንት ሐሙስ ጀምሮ በእስራኤል ፓርላማ በክኔሴት በክብር እንዲያርፍ ሆኖ ዜጎች እየገቡ ለመሰናበት እንዲችሉ ተደርጓል። ከውጭ አገሮች ሄደው ለመሰናበት ሰልፍ ከቆሙ መካከል የቀድሞው የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን አንዱ ነበሩ። ፕሬዚደንት ክሊንተን እንደሚታወሰው በ1990ዎቹ የተፈረመውን የኦስሎ የሰላም ስምምነት በመሸምገል ረድተዋል። በ1994 ሺሞን ፔሬዝ ለሰላም የኖቤል ሽልማት ያበቃቸውም በኦስሎ ስምምነት መሠረት የያኔው የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢንና የወቅቱ የፍልስጤም መሪ የነበሩት ያስር አራፋት ከተፈራረሙ በኋላ ነው። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪም ሺሞን ፔሬዝን በዓለም ታሪክ ውስጥ ትልቅ ስፍራ ያላቸውና ሐቀኛ የሰላም ታጋይ ሲሉ አወድሰዋቸዋል።
ልነግራቸው የምፈልገው ሽሞን መንፈስን የሚያነቃቁ ጥበበኛና ጥልቅ እውቀት ነበራቸው። ከዚያም በላይ ሐቀኛ ወዳጅ ነበሩ። ባለፈው ዓመት ይመስለኛል ከእርሳቸው ጋር የሻባት ራት ተቋድሰናል።
ሺሞን ፔሬዝ በተለይ በተወለዱባት በቤላሩስ መንደር በቪሽኔቫ በተወዳጅነታቸው ይታወሳሉ። አብሮ አደጋቸው ዚኖን ፑዳኬቪች በሩሲያ ቋንቋ እንዲህ ይላሉ።
ሁላሊ ኡሚያት ኸኛሊ ራዝም
ሸርጂ ኸኛሊ ሁላሊ ኡሚያት ኸኛሊ ራዝም ሸርጂ ኸኛሊ ሳምታይምስ ዊ ውድ ፋይት ኤንድ ቢካም
አብረን ቼዝ እንጫወት ነበር። አልፎ አልፎ በጨዋታው ወቅት አንዳችን በሌላችን ላይ ተናደንን ቆይና ተመልሰን እንታረቃለን። ጠንካራ ባህር የነበራቸው ልጅ ነበሩ ነበር ያሉት ፑዳኬቪች። ቤተሰባቸው በ1990ዎቹ ዓመታት ለቆ በወጣት በዚያች የትውልድ መንደር ውስጥ የፔሬዝ ፎቶግራፎች በቋሚነት የሚታዩበት ቤተ መዘክር አለ። የፔሬዝ ቤተሰብ ከቤላሩስ በ1990ዎቹ ለቆ ሲወጣ ያመራው ወደ ያኔዋ የፍልስጤም ግዛት ነው። ሺሞን ፔሬዝ ዘመናዊቷን እስራኤል ከመሠረቱ ቀደምት አባቶች አንዱ ሲሆኑ በፖለቲካው ዓለም ረጅም ዓመታት በመቆየትም ይታወቃሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት ፔሬዝን ለመሰናበት ከዓለም ዙሪያ የሄዱ የሀገር መሪዎችና ባለሥልጣናትን ተቀብለዋል። ከልዑካኑ መካከል የፍልስጤሙ ፕሬዚደንት ማህሙድ አባስና ዋና የሰላም ተደራዳሪያቸው ሳኢብ ኤራካት ይገኙበታል። የፕሬዚደንት ባራክ ኦባማ አውሮፕላን ከዋሽንግተን የተነሳው ትላንት ከቀትር በኋላ ሲሆን ዛሬ በቀብሩ ሥነ ሥርዓት ላይ ተገኝተው ንግግር አድርገዋል። ፕሬዚደንት ኦባማ በዚህ ወቅት ሲናገሩ እስራኤል ከፍልስጤማውያን ጋር አብሮ መኖሩ እንደሚያዋጣት ፔሬዝ የነበራቸው ቆራጥነት ዛሬ በመጪው ትውልድና ወዳጆቿ እጅ ይገኛል ብለዋል። በሃያኛው ክፍለ ዘመን ግዙፉ የፖለቲካ ሰው ሲሉ በመግለጽም ፕሬዚደንት ኦባማ ፔሬዝን ከታላላቆቹ የዓለም መሪዎች ከኔልሰን ማንዴላና ንግሥት ኤልሳቤጥ ጋር አመሳስለዋል። በእስራኤልና ፍልስጤማውያን መካከል ግጭቱን ለማብቃት የነበራቸውን ቁርጠኝነትም አድንቀዋል። ፔሬዝ አሉ ፕሬዚደንት ኦባማ በእስራኤል የሽብር ጥቃቶች እየተፈጸሙ የሰላም ድርድሮች በተደጋጋሚ እየከሸፉና ችግሮች እየበዙ ባሉበት ሁኔታ እንኳ ፍልስጤማውያን እንደ አይሁዶች ሁሉ እኩል ሰብአዊ መብቶቻቸው ሊከበሩ እንደሚገባ ተከራክረዋል። በመጨረሻም የቀድሞውን ፕሬዚደንት ሺሞን ፔሬዝን ያህል በዩናይትድ ስቴትስና እስራኤል መካከል ሊሰበር የማይችል ጠንካራ ኅብረት መፍጠር የቻለ የለም ሲሉ አወድሰዋል። ፔሬዝ ከህልፈታቸው 2 ሳምንታት ቀደም ብሎ በከባድ የልብ ህመም ተመተው በ93 ዓመታቸው ባለፈው ረቡዕ ከዚህ ዓለም በሞት የተለዩት ቴል ሐሾመ ሆስፒታል ውስጥ ነው።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በየቀኑ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 2009 ዓ.ም ስርጭት ነው።
ወደ ሁለተኛው አጋማሽ በቀጥታ እናልፋለን። የኢሬቻ በዓል የሕዝብ መሆኑን ያስታወቀው የኦሮሞ ፌዴራሊስት ኮንግረስ የማንም ጣልቃ ገብነት አያስፈልገውም ብሏል። በኢሬቻ በዓል ስም የፖለቲካም ሆነ የግል ፍላጎታቸውን በሕዝብ ላይ ለመጫን እየሞከሩ ነው ሲል የገዢውን ፓርቲና የክልሉን መንግስትም ወንጅሏል። በተቃውሞ እንቅስቃሴ ወቅት በመቶዎች የሚቆጠሩ ሰዎች መገደላቸውን ከግምት በማስገባት ታዳሚዎች በዓሉን ከዳንኪራ ይልቅ በመዝሙርና በዝምታ እንዲያከብሩትም ጥሪ አቅርበዋል። የክልሉ መንግስት በነገው ዕለት ምላሽ እንደሚሰጥ አስታውቋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
በበዓሉ ላይ የሚደረግ የፖለቲካ ንግግር እንደማይኖር ከገለጹበት ይጀምራሉ።
ህብረተሰቡ በአንድነት ለባህሉ ልማት በጋራ መስራት እንዳለበትና መንግስትም የራሱን ድርሻ ለባህሉ ልማት መስራት ያለበትን ህዝቡም መስራት ያለበትን እንዲሰሩ አጠቃላይ የሆነ መልእክት ነው እንጂ የባህሉ ባለቤት ህዝቡ ነው። መንግስት ደግሞ የባህሉን የማጽናቱ መንግስት የሚሰራው የመንግስት ድርሻ አለ። ተደጋግፈን በጋራ መስራት ባህሉን የማሳደጉ ሂደት እንዴት እንሂድበት የሚለው መልእክት ነው እንጂ የሚተላለፈው እዚህ ውስጥ የፓርቲ አቋም ወይ ደግሞ የፓርቲ መልእክቶች የሚተላለፉበት መድረክ አይደለም። ወደፊትም ሊሆንም አይችልም። ምክንያቱም ዩኒስኮ ኮንቬንሽኑ ጋራም የማይጋጭ አጠቃላይ መልእክት ነው የሚተላለፈው እንጂ እዚህ የተለያየ የፖለቲካ አመለካከት ባለበት ህብረተሰብ ውስጥ ሌላ የፖለቲካ አጀንዳ ወይ ደግሞ የፖለቲካ አላማ የሚራመድበት እንዳልሆነ ድርጅታችንም የጸና አቋም አለው። ይሄ በዘንድሮ የኢሬቻ በዓል ላይም አይተላለፍም።
ከየወረዳው የተመረጡ ሰዎች ናቸው በበዓሉ ላይ በተለይ ሆራ በሚከበረው በዓል ላይ እንዲሳተፉ እየተጋበዙ ያሉት እንጂ ከዚህ ቀደም እንደሚደረገው ማንኛውም ይሄንን በዓል ማክበር የፈለገ ኢትዮጵያዊ በቦታው ሊገኝ አይችልም። ወይም የኦሮሚያ ክልል ተወላጆች ከዚህ በፊት እንደሚያደርጉት አይደለም እንዲገኙ እየተፈቀደላቸው ያለው። የተመረጡ ሰዎች እንዲገኙ ዝግጅት እየተደረገ ነው የሚሉ መረጃዎችም እየተሰራጩ ነው። ምንድነው መላሽውት በዚህ ላይ አቶ ጌቱ?
መረጃው አሁንም የተሳሳተ ነው የሚል ነው ያለኝ ምላሽ። አንደኛ በዚህ በዓል ላይ የታደመው ህብረተሰብ በብዙ ሚሊዮን የሚቆጠር ከዚህ በፊትም ይከበር እንደነበረው ዘንድሮም ይከበራል። ይህንን ሁሉ ሚሊዮን ህዝብ በመንግስት ፍቃድ ውጣና በዓል አክብሪ ብሎ በዚህ ትዕዛዝ በመስጠት ህብረተሰቡን መንግስት ከዚህ በፊትም ሲያስወጣ አልነበረም፣ ዛሬም ሊያስወጣ አይችልም። ነገም ህብረተሰቡ በራሱ ጊዜ ነው ወጥቶ የሚያከብረው። በፊትም የተለያዩ ጭቆናዎች በነበሩበት ሰዓትም ህብረተሰቡ በራሱ ጊዜ ነው እየተደበቀም ቢሆን ባህሉን ሲያከብር የነበረው ማለት ነው። ስለዚህ ዛሬም ቢሆን ህብረተሰቡ መብቱን ከማንም በላይ ያውቀዋል። ስለዚህ በሚሊዮኖች የሚቆጠሩ የኦሮሞ ብሔር ተወላጅ በክልሉ ውስጥ ያሉትና ሌሎች ብሔር ብሔረሰቦችም እንደውም ዘንድሮ አንደኛ የገዳ ስርዓት በዩኒስኮ የሚመዘገብበት አመት ከመሆኑ አንጻር በተለየና በደማቅ ስነ ስርዓት በቁጥርም በዛ ያለ ህዝብ ወጥቶ እንደሚያከብር እየተጠበቀ ያለበት ሁኔታ ነው ያለው። ምናልባት ፓርቲው ከግንዛቤ እጥረት ነው ብዬ የማነሳው ነገር ምንድን ነው፣ የኦሮሚያ ክልል ሰፊ ነው። ክልሉ የህዝብ ብዛቱም ትልቅ ነው። እንደ ዞኑ ልዩነቶች አሉ። ይህ ማለት ምንድን ነው? በእኛ በኦሮሚያ ባህልና ቱሪዝም በ11 የባህል ዞን ወይ ደግሞ ካልቸራል ዞን የተከፈለ ነው። ይሄ ምንድን ነው? አራቱ የወለጋ ዞኖች አንድ ካልቸራል ዞን ነው። ሲቀጥል ጅማ፣ ከዛ ኢሉ አባ ቦራ ከቡኖ በደሌ ጋራ አንድ ካልቸራል ዞን ነው። ወደዚህ ስንመጣ እዚህ ሰሜን ሸዋ፣ ምስራቅ ሸዋ፣ ደቡብ ምዕራብ ሸዋ የኦሮሚያ ልዩ ዞን ከተሞችን ጨምሮ እዚህ መሀል ላይ ያለው ሸዋ ደግሞ አንድ ካልቸራል ዞን ነው ያለው። በምስራቅ ሸዋ ውስጥ ግን ካረዩና ጅሌ ራሳቸውን የቻሉ አንዳንድ የካልቸራል ዞን ናቸው። ሀረርጌ ያለ አርሲና ባሌ፣ ጉጂ፣ ቦረና እነዚህን በምናይበት ሰዓት አንድ ብሔር ይሁነው እንጂ እዚህ ውስጥ በጣም የሚያምርና ውብ የሆነ የኦሮሞ የማንነቱ መገለጫ የሆነው የገዳ ስርዓት በውስጡ የያዘውን የባህል እሴት አለባበስ ልንል እንችላለን፣ የተለያዩ ጸጉር አሰራሮችን ልንል እንችላለን፣ የሚጠቀሙበት ጌጣጌጦችን ልናነሳ እንችላለን፣ የተለያዩ ዘፈኖችን መዝሙሮችን ልናነሳ እንችላለን። በእለቱ በቦታው ላይ የምናያቸውን ማለት ነው። እነዚህ የእሬቻ በዓል በገዳ ስርዓት ምዝገባ ዋዜማ ላይ የሚከበር ከመሆኑ አንጻር በብዛት በሚሊዮኖች የሚሆነው የኦሮሞ ህዝብና የክልሉ ብሔር ብሔረሰቦች በአንድነት የሚያከብሩት በዓል እንዳለ ሆኖ እነዚህ በክልሉ ውስጥ ያሉ ካልቸራል ዞኖች በየዞኑ በቁጥር ተለይቶ ከመቶ እስከ 500 የሚሆኑ በጎዳና ላይ ትርኢት ሊያሳዩ የሚችሉ ተደራጅተው ትርኢቱን እንዲያሳዩ እየተሰራ ያለ ነው። ይሄ እቅዱ ሲወጣ በባህልና ቱሪዝም ቢሮ እንዲሁም ደግሞ የባህሉ ባለቤት የሆነው ህዝብ በተለይ ደግሞ አባገዳዎች በጋራ በምን መልኩ በተዋበና በአማረ መልኩ የዘንድሮን የእሬቻ በዓልን ብናከብር ይሻላል በሚል ቀርቦ ተወያይተን በጋራ አጽድቀን እነዚህ ካርኒቫሎች ናቸው በጎዳና ላይ ትርኢት የሚያሳዩ ማለት ነው። እነዚህ በጎዳና ላይ ትርኢት የሚያሳዩ የየዞናቸውን በ21 ማታ ላይ የፈረስ ትርኢቶች አሉ። የማርሽ ባንድ አለ፣ የፈረስ ትርኢት አለ፣ የልጆች ጎዳና ላይ ትርኢት አለ። የአባገዳዎች እና የዚህ የየዞኑ የትርኢቱ ተካፋዮች ናቸው። እነዚህ አሁን እየተመዘገበ ነው የሚባለው። እነዚህ ከአጠቃላይ ከ3-4 ሚሊዮን በዓሉ ላይ ከሚታደሙት የህብረተሰብ ስና ከ10-15 ሺህ የሚበልጡ አይደሉም። በዓሉን ለማሳመር እየተሰራ ያለውን ስራ ሙሉውን ፒክቸሩም ካለማወቅ የተነሳ እንደሆነ እነሱም በዚህ መልኩ እንዲያዩት እና እንዲያውቁት እንደውም ይሄንንም መደገፍ አለባቸው።
አቶ ጌቱ አሁን ያወሩ የነገሩኝ ከ3-4 ሚሊዮን ያሉኝ የፊታችን እሁድ በተለይ በቢሾፍቱ ሆራ አርሲዴ በሚከበረው በዓል ላይ ይገኛል ተብሎ የሚጠበቅ ነው። ባጭሩ ይመልሱልኝ።
በጣም ትልቅ ቁጥር ያለው ህዝብ ነው እዚህ ላይ የሚገኝ።
እንግዲህ በዚህ በዓል ላይ ሌላው ልዩነት ያለው በእናንተና በኦሮሞ ፌዴራሊስት ኮንግረስ መካከል ይህ አመት ያለፉት ወራት በኦሮሚያ ክልልና በሌሎችም የኢትዮጵያ አካባቢዎች የተነሱ የተቃውሞ እንቅስቃሴዎችን ተከትሎ በርካታ ሰዎች የሞቱበት፣ የተገደሉበት፣ የታሰሩበት ነው። በመሆኑም በመዝሙርና በጸሎት እንዲከበር ነው የምንፈልገው ከዳንኪራና ከሙዚቃ ዝግጅት ውጪ የሚልም አቋም አንጸባርቋል ፓርቲው። እርስዎ ይሄንን ይጋሩታሉ? በዚህ ላይ ያለውት አስተያየት ምንድን ነው?
ይሄ የኦሮሞ ፌዴራሊስት አቋም ነው፣ የፓርቲያቸው አቋም ነው። በበዓሉ ላይ የሚሳተፈው የህዝብ ብዛት ደግሞ አሁን እንደገለጽኩት ነው። ይሄ ህዝብ ይሄንን ቀን በታላቅ ጉጉት የሚጠብቀው ቀን ነው። እውነት ነው፣ በክልላችን የሰው ህይወት ማለፉ እንደ መንግስትም ትልቅ ሀዘኔታ እንደተሰማ መንግስታችንም ገዢው ፓርቲም ሲገልጽ ከርሟል። እንግዲህ ይሄ በቀጥታ ከባህሉ ጋራ በማገናኘት በእለቱ ህብረተሰቡ በደስታው ቀን ወደ መልካ ወደ ሆራ ሲሄድ ምንም አይነት ድምፅ ማሰማት የለበትም የሚለው አስተሳሰብ እኛ እንደ ባህልና ቱሪዝም ይሄ መሆን የለበትም የሚል የጸና አቋም ነው ያለን። ህብረተሰቡም በዚህ ዕለት ባህሉን ሊገልጽ በሚችል ድሮ ሲያደርግ እንደነበረው አሁንም በዛ ደረጃ ተዘጋጅቶ በዕለቱ ደስታውን እንደሚገልጽ ባህሉን ለሀገር ውስጥም ለውጭ ሚዲያዎችም እንደሚያሳይ ምንም ጥርጥር የለንም። ይሄን ደግሞ እያንዳንዱን ህብረተሰብ በዚህ እንደዚህ አድርግ ብሎ በዚህ እንደዚህ መሄዱ በቀጥታ ባህሉንም ሊጎዳ የሚችል ባህሉን እንዳንጸባርቅ ጫና የመፍጠር አይነት አስተሳሰብንም ያዘለ ስለሆነ ትክክል አይመስለኝም። ህዝቡ ባህሉን እንዴት እንደሚገልጽ ራሱ ያውቀዋል።
አቶ ጌቱ ወየሳ በኦሮሚያ ክልላዊ መንግስት የባህልና ቱሪዝም ቢሮ ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት።
አመሰግናለሁ።
አድማጮች፣ በመግቢያው ላይ በነገው ዕለት የክልሉ መንግስት ምላሽ ይሰጣል የሚለውን እንደሚታወቀው የክልሉ መንግስት ምላሽ ያካተተ ዘገባ ነበር እስክንድር ፍሬው ያቀረበልን። ስለ ስህተቱ ይቅርታ እንጠይቃለን።
ያብረሶ ምረሰ ብራ አያና ቡቲቻ ሞረሞ መራይ ግረሰፍ ወልትያነ ሞረሞ ብራይ ግረሰፍ ወልትያነ ሞረሞ ብራይ
ስለ ኢሬቻ በዓል ምንነትና የዘንድሮ አከባበር አባገዳ በየነ ሰንበቱን የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ አነጋግራቸዋል።
ያ በዓል በኦሮሞ ህዝብ አካባቢ እንዴት ነው የሚታወቀው?
የኦሮሞ ህዝብ የሚያውቀው ኢሬቻ የሰላም ነው። እሬጃ ማለት የእርቅ ነው። እሬጃ ማለት ከአምላኩ ጋር ከበጋ ከክረምት ወደ በጋ ጸደይ ብርሃን ያሳለፍከን ጌታ ብሎ ምስጋና የሚያቀርብበት ነው። የኦሮሞ ዛሬ ሳይሆን ከጥንቱ ከጠዋቱ የመጣ ነው። ለምሳሌ በክረምት ውሃ ሞልተው ወንዞች በየቦታው ስለሚሞሉ የዘመዳሞች ከሩቁ ስለሚታያዩ ቀብር አይሄዱም። አንዳንድ ለሰላም አይገናኙ ወንዙ ስለሚሞላ ያ ነው። ሁለተኛ ደግሞ እግዚአብሔር ዝናብ ዘንቦ ሳር አብቅሎ እህል አብቅሎ ከወቸንፈሩ ከበረዶ ከስንቱ አውጥቶን ወደ አምላክ ወይ ይህን እህልም አንተ ነው ያሳየን፣ ሳሩንም ለከብቶች ጥጋብ አድርገልናል፣ ምስጋና እናቀርብላለን ብሎ ድሮንም በተራራም በበጋም በመስከረም ያደርጋል። ስለዚህ ይሄ ነው የኦሮሞ ባህሉ።
አሁን ለዘንድሮ በወጣው ፕሮግራም ከእሬቻ ከተለመደው አከባበር በተለየ የስፖርት ውድድሮች እንደሚኖሩና አንዳንድ የዘፈን ትርኢቶችም እንደሚኖሩ ከወጣው ፕሮግራም ላይ መረዳት ይቻላል። እና ለምን በዚህኛው ዓመት ይሄ ታቀደ?
ስፖርት የሚደረገው ከእሬቻ ወዲህ ነው እንጂ እሬቻ ቀን ስፖርት የሚደረገው ነገር የለም። ቆንቁም ፈጽሞ አይደረግም፣ ሊሆንም አይችልም። የወጣቶች ስፖርት ያው የኦሮሚያ ነው ያዘጋጀ ስፖርት ኮሚሽን። እነሱ የራሳቸውን ሊያደርጉ ይችላሉ። ያን ደግሞ በእኛ ቀን አይደለም፣ ሁሉ ቀን የእኛ ነው ብለን መከልከል አንችልም። ስለዚህ የራሳቸው ፕሮግራም አለ፣ የራሳቸውን ነው የሚያሮጡት፣ የራሳቸው ወጣቶች ናቸው የሚያደርጉት። ያ ነው ከእኛ ጋርም ተነጋግረናል። ቀኑ እንዳይጋጭ ስንል በዛን ቀን አናደርግም አሉ፣ ላይ ይደረጋል። ሁለተኛ ደግሞ ሰልፍ የሚባለው ሰልፍ ሌላ ሰልፍ አይደለም። የቱለማም፣ የቦረናም፣ የጉጂም፣ የሐረርጌም፣ የመጫም የተለያዩ የኦሮሞ ዞኖች ያሉት የራሱን ባህል አለው፣ አለባበስ አለው። ያንን መልኩን ይዞ እንዲሄድልን ነው። ለምን እንዲያምርልን። ዘንድሮ ደግሞ በዩኒስኮም ስለሚመዘገብ፣ ሁለተኛ ደግሞ የሚያየው ሰው የራሱን የአካባቢውን ለማሳየት ነው እንጂ ሌላ ዘንድሮ የተፈጠረ ነገር የለም። እንዲያምርልን ነው እንጂ ሌላ በመንግስት ተጽዕኖ የተደረጉ ነገርም የለም። እዚህ አካባቢ
የኦሮሞ ፌዴራላዊ ኮንግረስ እንደሚለው ዘንድሮ ለዛ እሬቻ ሊሳተፉ የሚመጡ ሰዎች የፓርቲ ደጋፊዎች የመሳሰሉት እየተመረጡ እንዳሉ ነው የምንሰማው ነው የሚሉት። እና እርስዎ እንደ አባገዳ ምንድን ነው የሚሉት?
አይ እኛ የፓርቲ የፖለቲካ እንትን አይደለም እሬቻ ማለት። ያ ደግሞ ሊደረግም አይችልም። ከቀበሌ እስከ ወረዳ እስከ ዞኑ ያ ባህሉን የሚያውቅ ሰው እሬቻ ተሳታፊ ነኝ፣ ይህንን በዚህ ሄጄ ልብስ ለብሼ አሳምራለሁ የሚል ሰው ነው እኛ የምናውቀው እንጂ የፓርቲ ውድድር አይደለም። ይሄ የፓርቲ ውድድር በየአምስት ዓመቱ ሊያደርጉ ይችላሉ። ስለዚህ ይሄ አይገናኝም። ይህን የሚያደርግ ሰው ካለም እኛ አንቀበልም። የራሳችን ባህላችን የምንገልጽበት ነው እንጂ የፖለቲካ ሰዎች ተመረጥክና ና እንዲደግፈኝ ሊሆንም አይችልም። ማንም ሰው እኔ አከብራለሁ የሚል ሰው መምጣት ይችላል። አይ ካልተመዘገብክ አትሄድም የሚል ሰው ራሱ የእኛን ባህል እንቅፋት ለኦሮሞ ሕዝብ እድገት የማይፈልግ ሰው ማለት ነው። ይህንን ደግሞ እኛ እንቃውማለን። ይሄ በፍጹም ሊሆንም አይችልም። የኦሮሞ ኮንግረስ ለእኛ ይግለጽና ሲናለን።
የገዳ አባቶች በቅርብ ጊዜ ውስጥ ሶደሬ አካባቢ ስብሰባ አካሂዳችሁ 11 ነጥብ ያለው መግለጫ ማውጣታችሁ ይታወሳል። የኦሮሞ ብሔራዊ ኮንግረስ በበኩሉ ሰሞኑን ባወጣው መግለጫ በአሁኑ ወቅት የሀዘን ጊዜ ነው፣ በኦሮሚያ ውስጥ ሰዎች እየታሰሩ ነው፣ እየተገደሉ ነው እና ዘፈን የመሳሰሉት በዛ በዓል ላይ መቅረባቸው ትክክል አይደለም ነው የሚለውና ፓርቲው እርስዎ የዘፈን ትርኢት እንደሚታይ ፕሮግራሙን የሚያውቁት ነገር አለ?
ፕሮግራሙን የምናወጣው እኛ ነን ባለቤቱ። ማንንም ለኛ የሚያወጣልን የለም። ይሄን ሁሉ መረዳት አለበት። የምዘፍን ሰው መቼስ አፋን ይዝም መሪው ይያል ነው የሚሄደው። በአመት የሚመጣ ነው። አዘን እንዳለም ሆኖ አፍያዝም ሰው ቀብሮም ተመልሶ ይበላል። ይሄን በሙሉ ማወቅ አለባቸው። የኢሬቻን የሚያል ፖለቲካ አለመስፈን፣ ሰው አለመስደብ፣ የፖለቲካ ቦታ አይደለም ይሄ። በአንድ ወደ ሀጂ ወይንም ወደ ቤተክርስቲያን የሚሄድ ሰው ከሆነ ያንን ነው እኮ የምዘምረው። የቤተክርስቲያኑን ነው የምዘምረው። ይሄም ደግሞ እግዚአብሔርን ነው የምንለምደው።
የዘፈን ትርኢት ግን የለም።
የዘፈን ትርኢት አናገር የለም። ይሄ ነገር
አባገዳ በየነ ሰንበቱ ለሰጡኝ መልስ አመሰግናለሁ።
እግዚአብሔር ሰላም ያድርግልን። ሀገሩ ደህና ሁኑል። ሬሳፍ ወልትያኔ ሞረሞ ብራ ሬሳፍ ወልትያኔ
ሞረሞ ብራ ያምሬሶ ምሬሳ ብራ። በመቀጠል ውይይት በኢትዮጵያ ፌዴራላዊ አስተዳደር ዙሪያ።
አራቱ የኢትዮጵያ ሕዝባዊ አብዮታዊ ዲሞክራሲያዊ ግንባር አባል ድርጅቶች ስላላቸው ቦታ፣ ክልሎች ራሳቸውን በነጻነት ስለማስተዳደር፣ በፌዴራል አስተዳደርና በክልሎች መካከል ስላለው ግንኙነት እንዲሁም ስለ ሌሎች ተዛማጅ ጉዳዮች ለማወያየት ሶስት እንግዶችን ጋብዘን በተከታታይ ማቅረባችን አይረሳም። ዛሬ ደግሞ ሶስተኛውን ክፍል እናቀርብ ነው። እንግዶቹ ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር፣ አቶ ታምራት ደጀነ ከፌዴራል መንግስት ኮሚኒኬሽንስ ጉዳዮች የሚዲያ ልማት ዳይሬክተር ጄኔራል እና አቶ ልደቱ አያለው የኢዴፓ የማዕከላዊ ኮሚቴ አባል ናቸው። አዳነች ፍሳዬ ነች ያነጋገረቻቸው።
አሁን ኢትዮጵያ ውስጥ በመነሳት ላይ ያለው ተቃውሞ በኦሮሚያ፣ በአማራ ክልል፣ አሁን ኮንሶ አካባቢ የመሳሰሉ ተቃውሞዎች እየተነሱ ናቸውና ለዚህ መንስኤው ምንድን ነው? ወደ አቶ ልደቱ ልሂድ።
አንደኛ በወረቀት ላይ በህገ መንግስት ደረጃ በመርህ ደረጃ የክልሎችና የፌዴራል መንግስት ስልጣን ቁልጭ ብሎ ተለያይቶ ተቀምጧል። በዛ በኩል ችግር የለም። እንዳውም ጥያቄው የሚነሳው ለክልሎች ይሄን ያህል መብት መስጠት ያስፈልጋል ወይ የሚል ነው እንጂ ምክንያቱም የመገንጠል ሁሉ መብት አላቸው። በጣም ጀነረስ ነው ህገ መንግስቱ እንጂ ያንሳል የሚባል መብት ብዙም የለም። ብዙዎቹ ክልሎች ህገ መንግስቱንና የፌዴራል ስርዓቱን የእኛ ስርዓት ነው ብለው ተቀብለውት ነበር ከመጀመሪያው። ነገር ግን በሂደት ሲታይ ያ ስልጣን በወረቀት ላይ እንጂ በተግባር ሊተረጎም አልቻለም። አጠቃላይ ስልጣናቸው በፓርቲ ሴንትራሊዝም የተቀማበት ሁኔታ ነው ያለው። አሁን ወደሚነሱ ጥያቄዎች ስንመጣ ለእኔ ሁለቱን በደንብ ማየት ያስፈልጋል። አንደኛ የከተሞች አካባቢ ከሁለት ከሶስት ብሔረሰብ የተወለደው አማራው አካባቢ ከመጀመሪያው ስርዓቱ የእሱን ማንነት ስላልወከለለት የሌሎችን ማንነት ስለጫነበት አልተቀበለውም። ይሄ ጉዳይ በመልካም አስተዳደሮች ችግሮች እየተጠናከረ መጥቶ ነው ለዚህ ብሶት የበቃው። ኦሮሚያን በመሰሉ አካባቢዎች ደግሞ በህገ መንግስት የተሰጠው መብት በተግባር ሊውል ስላልቻለ በጓሮ በር ስለተነጠቀ የመጣ ብሶት ነው። እነዚህ ሁለት ነገሮች ናቸው የችግሩ መሰረታዊ ምንጮች። ስለዚህ መፍትሄ የሚሆነው ህገ መንግስቱ ያለበትን ጉድለት ማሟላት፣ በህገ መንግስቱ የተቀመጡ መሰረታዊ መብቶችን ደግሞ በተግባር መሬት ላይ ማዋል። ይሄ ከተደረገ ይሄ ሁሉ ብሶት ሊኖር አይችልም።
እሺ፣ አቶ ታምራት ደጀኔ።
በመጀመሪያ ደረጃ ይሄ አማራን የሚወክል ድርጅት የለም የሚለው ነገር ትክክል አይደለም። አሁንም እሱ እንደግሜ ማስመር እፈልጋለሁ። መላ አማራ ህዝቦች፣ በተለይ ደግሞ ግልግል በተጀመረበት የሰሜን ወሎ፣ የአገውና የጎንደር ሰሜን ጎንደር አካባቢ ዋነኛው የኢህአዴግና ብአዴን መንቀሳቀሻ ስለነበረ የህዝብ ድጋፍ ነበረው፣ አማራም ደግፎታል። ስለዚህ በዚህ ደረጃ አማራን የሚወክል ድርጅት አለ፣ ህብረተሰቡም እስካሁንም እየደገፈ ያለበት ሁኔታ ነው ያለው። ሁለተኛ እንደተባለው ፌዴራሊዝም ሰልፍ ሩልና ሼርድ ሉል ነው። ክልሎች ራሳቸውን በራሳቸው እያስተዳደሩ አይደለም ወይ? ለምንድን ነው የሚካደው? አማራ ክልል፣ ኦሮሚያ ክልል፣ ደቡብ፣ ሌሎችም እኮ የራሳቸው ምክር ቤቶች አላቸው። በራሱ ክልል በፓርቲዎች ህግ መሰረት፣ በክልሉ ባለው ህግ መሰረት ተደራጅቶ በየጊዜው የክልል ምክር ቤቶች እየተቋቋሙ ነው። ህብረተሰቡ ራሱን በራሱ እያስተዳደረበት ያለበት ሁኔታ ነው ያለ። ተቋሙ በተመለከተ ትንሽ ሀሳብ ልስጥ ብዬ ነው። ተቋሙ ትክክል ነው። በማንኛውም ዲሞክራሲ ሀገር ውስጥ ተቃውሞ የሚደገፍ ነው እንጂ የሚነቀፍ አይደለም። በአብዛኛው በታች ባሉ አስተዳደር እርከን ህብረተሰቡ ከመልካም አስተዳደር ጋር ተያይዘው የሚነሱ ችግሮች አሉበት፣ አስተዳደር በደሎች አሉበት። እነዚህም በተለያዩ አግባቦች በመድረኮች ሲያነሳ ቆይቷል። ያ ፈጥኖ ካለመፍታት ጋር ተያይዘው በተነሳ ችግር በተለያዩ አካባቢዎች ይሄ ተቃውሞ የተነሳበት ሁኔታ ነው ያለው እንጂ ስላቱን በመጥራት ወይም የስርዓት ለውጥ እንዲመጣ በመመኘት የተቀሰቀሰ እንዳልሆነ ግንዛቤ ሊወሰድበት ይገባል የሚል እምነት ነው ያለ
ዶክተር መረራ።
በመሰረታዊ መንገድ ስርዓት ለውጥን በመጠየቅ ነው። ህዝብ እኮ በግልጽ ቋንቋ እየጠየቀ ነው። ኢህአዴግ ከስልጣን ይውረድ፣ የሽግግር መንግስት ይቋቋም ብሎ እየጠየቀ ነው። ኢህአዴጎች ለምን እንደማያምኑ አላውቅም እንጂ ይሄ አንድ ተዋቀር የሚባለው ዲሞክራሲያዊም ፌዴራላዊም ስላልሆነ አስተዳዳሪ በደል እኮ ብቻ አይደለም እኮ ኢህአዴግ የዘረጋው እኮ አንድ ለአምስት እያለ የካድሬዎች አስተዳደር እኮ ነው፣ የአፈና አስተዳደር እኮ ነው። ከአጼዎች ዘመን ጋር እንኳን ሲወዳደር ጨቋኝ የሆነ የአፈና አስተዳደር ነው። ለምሳሌ የመሬት ዘረፋ ኦሮሚያ ውስጥ አዲስ አበባ አካባቢ ጨምሮ የመሬት ዘረፋ ሲካሄድ ነበር። እሱን ነው የተቃወመው። ወጣቶች በእኩልነት ስራ እያገኙ አልነበረም። እሱን ነው የተቃወመው። በእነሱ ላይ የተጫነው የሞግዚት አስተዳደሩ አልፈልግም፣ ራሴ በመረኳቸው ሰዎች መተዳደር አለብኝ እያለ ነው።
አቶ ልደቱ
አሁን ዞሮ ዞሮ ምንድን ነው አቶ ታምራት እያሉ ያሉት? አሁን ተቃውሞ ኢትዮጵያ ውስጥ አለ፣ ይሄ በዲሞክራሲ ሂደት የሚጠበቅ ነው ነው እያሉ ያሉ፣ ይሄ ምንም ጥርጥር የለውም። ላለፉት 25 ዓመታትም ኢትዮጵያ ውስጥ ተቃውሞ ነበር። አሁን ግን የተፈጠረው ሁኔታ ዝም ብሎ ተራ ተቃውሞ ሳይሆን የአገሪቱን ህልውና፣ መሰረታዊ ህልውና የሚፈታተን የፖለቲካ ቀውስ ነው የተፈጠረው። ችግሩን በዚህ ደረጃ አምነን የማንቀበለው ከሆነ መፍትሄውን ማግኘት አንችልም ነው አንዱ የኔ ሀሳብ። ሁለተኛ አሁንም እየተባለ ያለው የችግሩ ምንጭ እንዲሁ ዝም ብሎ ከቢሮክራሲ ውጣ ውረድ ጋር የተያያዘ የመልካም አስተዳደር ችግር፣ የሙስና ችግር እንደሆነ ነው የሚገለጸው። ስርዓቱ ውስጥ ያሉት ችግሮች በዋናነት ሶስት ናቸው በእኔ እምነት። አንደኛው የህግ ክፍተት አለ፣ የህግ ችግር አለ፣ የፖሊሲ ችግር አለ። ሁለተኛው ከፍተኛ የሆነ የአፈጻጸም ድክመት አለ። ሶስተኛ መሰረታዊ የሆነ ፋንዳሜንታል የሆነ የጸረ ዲሞክራሲያዊነት ችግር አለ በስርዓቱ ውስጥ። እነዚህ ሶስት ነገሮች በችግርነት ተፈርጀው መፍትሄ ካልተፈለገላቸው መፍትሄ ሊገኝ አይችልም። ከዚህ በኋላ ለኢትዮጵያ መፍትሄ የሚሆነው በኢህአዴግ ዙሪያ ብቻ የሚገኝ ሳይሆን ህብረተሰቡን የሚወክሉ ሲቪክ ማህበራት፣ የተቃዋሚ የፖለቲካ ፓርቲዎች የሚሳተፉበትና የመፍትሄው አካል የሚሆኑበት መፍትሄ ነው እንጂ የሚያስፈልገው እንደተለመደው ኢህአዴግ እኔ ብቻ እፈተዋለሁ፣ እኔው ታድሼ፣ እኔው ተጠናክሬ እፈተዋለሁ የሚለው ነገር አያስኬድም።
አቶ ታምራት በዚህ ጉዳይ ላይ የሚሉት ካላቸው?
አቶ ልደቱ ያነሳቸው ነጥቦች አሉ። በአንደኛ ጉዳይ አልስማማም። የፖሊሲ ችግር አለ የተባለው ነገር ትክክል አይደለም። በፖሊሲ ደረጃ ሀገሪቷ እስከ ዛሬ ድረስ ህዝቡ በብዝሃነት ላይ የተመሰረተ ህብረ ብሔራዊ ፌዴራል ስርዓት ተገንብተዋል። የዚህ ተጠቃሚ ሆነዋል። በቋንቋው፣ በባህሉ ራሱን በራሱ የማስተዳደር በልማት የመሳተፍ በልማት ቀጣይነት ልማት ማረጋገጥ የሚችልበት እድል የተፈጠረበት ሁኔታ ነው ያለ። ይህን ያመጣው ደግሞ ፖሊሲው ነው። ከዚህ አኳያ ፖሊሲ ችግር የለም። አፈጻጸም ችግር አለ ያሉት የጸረ ዲሞክራሲ አዝማሚያዎችና ተግባራት ያሉት ትክክል ነው። ይሄ ዞሮ ዞሮ ኢህአዴግም እንደገመገመውና አሁንም እያለ እንዳለው ሲሪየስ የሆነ የመልካም አስተዳደር ችግር አለ። ይህን የመልካም አስተዳደር ችግር ፈትቼ ከህዝቡ ጋር ተዋውቼ በየደረጃው ካለው ከወጣቶች፣ ከሴቶች፣ ከአረጋውያን፣ ከሲቪል ሶሳይቲው ጋር ከሃይማኖት ተቋማት ጋር ተዋውቼ ከህዝቡ ጋር በአጠቃላይ ተዋውቼ ችግሩን ፈትቼ ከችግሬ ጸድቼ እወጣለሁ ብሎ ነው ቃል እየገባ ያለው እና እየተሰራ ያለበት ሁኔታ ነው ያለ። ቅድም ዶክተር መረራ ደጋግሞ እንደኮነን ያሉት ይህ አብዮታዊ ዲሞክራሲ የሚባለው ነገር እኔ በደንብ ላሰምርበት ስለምፈልግ ነው። ምክንያቱም በአብዮታዊ ዲሞክራሲ መንገድ ነው ይቺ ሀገር በዚህ ደረጃ እየደረስ ይቻለ ሰላምና መረጋጋት የሰፈነባት ከራሱ አልፋ ሌሎች ሀገሮችን የማረጋጋት ተልእኮ ወስዳ ውጤታማ እየሆነች የመጣችው በአብዮታዊ ዲሞክራሲ መስመር ነው። ፈጣን ልማት እየተረጋገጠ ያለው በአብዮታዊ ዲሞክራሲያዊ መስመር ነው። እኔ በጣም ያሳዘነኝ ግን ዶክተር መረራ እኔ የእሳቸውን ተማሪ ነበርኩ። ብዙ የጻፋቸው መጽሐፎች አሉ። ብዙ እዛ ላይ ሲሰጡ የነበሩት የፊውዳሉ ስርዓት በዚህ ደረጃ ያንቆለጳጵሱታል ብዬ አልገመቱ። እኔ የህዝብ ክደት ብዬ ነው ሞሉት። የኦሮሞ ህዝብ በጥሰኝነት ሲኖር በነበረበት ሁኔታ ያን ማምለክና ያ ትክክል ነበር፣ ያ የሚደነቅ የሚደገፍ ነው፣ ከአሁኑ የተሻለ ነው ብሎ ማለት እውነት ለኦሮሞ ህዝብ ነው ወይ የታገልን ያለ ነው የሚለው ነገር እኔ በጣም ያሳስበኛል።
ዶክተር መረራ
እኔ ከአጼው ስርዓት ያላነሰ ወይም የበለጠ ኢህአዴግ ችግር ፈጣሪ ነው ያልኩኝ እንጂ በየትኛው ሚዛን የአጼዎች ፍቅረኛ እንዳልሆንኩኝ መጽሐፌ ላይም ያየው ይመስለኛል። ዋናው ጉዳይ ኢህአዴግ የራሱ ማውራት እንጂ ህዝቡ እየጠየቀ ያለውን መሰረታዊ ችግር እየተረዳው አይደለም።
አቶ ልደቱ ያነሱት አንድ ነጥብ አለ እንግዲህ ያለ ችግር ስለሆነ ህወሓት የበላይነት ወይም ደግሞ ተጽዕኖ አሳዳሪነት ባለበት ሁኔታ የትግራይ ህዝብ መጠቀም ጋር ተያይዞ ወይም ተምታቶ የሚቀርብበት ሁኔታ አለ ብለው ጠቅሰውት ነበር እና አሁን እሱን ቢያብራሩልን አቶ ልደቱ። ي
ይህ ውይይት አልተጠናቀቀም። በመጪው ሰኞ ስለሚቀርብ እንድትከታተሉ እንጋብዛለን። ወደ ቀጣዩ ዝግጅት ስናልፍ የተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመጽ ምንነት አቅጣጫና ሁነኛ የመፍትሄ አማራጭ ለማመላከትና አድማጭ በንቃት ለማሳተፍ የታለመ ውይይት አካል ይሆናል። ኢትዮጵያዊነት ይባላል። አራት የሲቪክ ቡድኖችና ማህበሮች የመሰረቱት ድርጅት ነው። ማህበሩ በቅርቡ ለዓለም አቀፉ ማህበረሰብ፣ ለመንግስታትና ለኢትዮጵያውያን በጻፈው ደብዳቤ መነሻነት ከመስራች አባላቱ ከሁለቱ ጋር አጠር ያለ ውይይት ይሆናል አሁን የምናቀርበው። አሉላ ከበደ ነው የዚህ ዝግጅት አቅራቢ። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
ዶክተር ብርሃኑ ካነሷቸው በቅድሚያ መሳካት አለባቸው ካሏቸው ቅድመ ሁኔታዎች የሚዳመር ለዓለም አቀፍ ለጋሾች እና ሌሎች ክፍሎች በሚል ካሰፈራችሁት ውስጥ ለመንግስታቱ ድርጅት የሰብአዊ ጉዳዮች ኮሚሽን ያለምንም ማመንታት ከ600 በላይ ደርሷል ላላችሁት የሰዎች ሞት በአፋጣኝ ምርማሪዎች የሚላኩበት ሁኔታ፣ ይሄም ቁጥር በቀላሉ ሊያሻቅብ የሚችሉን የጠቀሳችሁበት አለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሄ ያነሳችሁትን ሀሳብ የመሰለ በእርግጥም አሁን የሚካሄደው መቆም የሚችልበት ሁኔታ ለማመቻቸት ምን ምላሽ የምታገኙበት ዘዴ አለ? በዚህ በልኩ ይሄ ሀሳብ እንዲነሳ የምትጠብቁት?
እንደሚታወቀው የተባበሩት መንግስታት ሰብአዊ መብት ኮሚሽን አሁን ያለው ኢትዮጵያ ውስጥ የሚደረገው በተለይ በመንግስት በኩል በኃይል የመጠቀም ሁኔታ አሳስቦት የተባበሩት መንግስታት የሚልካቸው ልዑካን ሄደው ሁኔታውን እንዲያጣሩ የቀረበውን ጥያቄ የኢትዮጵያ መንግስት አልተቀበለውም እና ይህንን በመግለጫችን ያነሳ ነው። ይሄ መደረግ ያለበት መሆኑን ለማሳሰብ ነው። የዜጎች መብት ህይወትን እስከ ማጥፋት ድረስ ያለ በቂ ምክንያት በመንግስት በራሱ እንዲህ አይነት ሁኔታ መፈጠሩ የሚደረገውም እንቅስቃሴ በእውነቱ አንድ የውጭ ወራሪ ኃይል መጥቶ የሚያደርገው እስኪመስል ድረስ ራሱ በሚያስተዳድሩት ዜጎቹ ላይ ከባድ መሳሪያዎች የመጠቀም አዝማሚያ መታየቱ ማንንም ሰብአዊ የሆነ ሰው የሚያሳስብ እና የሚያስቆጭ የሚያስቆጣ ሁኔታ ነው። ስለዚህ ዓለም አቀፉ ህብረተሰብ በዚህ ሁኔታው በጣም ስላሳሰበው ነው እዛ ደረጃ የደረሰው እና ይህ አሁን ለጊዜው ዝም ተብሏል። ለኢትዮጵያ መንግስት አልቀበልም ስላለ ብቻ መቆም ያለበት ነገር ስላልሆነ በእኛ በኩል በሚደረጉት የኢትዮጵያ የዳያስፖራው የተለያዩ ስብስቦች፣ ግለሰቦች በሚያደርጉት የአድቮኬሲ እንቅስቃሴ፣ ተሟጋችነት እንቅስቃሴ የተባበሩት መንግስታትን አጥብቀን በመጎትጎት ይሄ ተፈጻሚነት እንዲኖረው ለማድረግ እንግዲህ ይሄ ደብዳቤው የመጀመሪያ ነው። እሱ እንዲሁ በመላክ ብቻ ሳይሆን በዴሌጌሽኖቹ አማካይነት በህዝባዊ ተወካዮች አማካይነት በጀኔቫም በኒውዮርክም እንዲደርስ ለማድረግ ጥረት እናደርጋለን። ተከታታይ ካምፔኖችም በስልክም በፋክስም ጉዳዩ እልባት እስኪያገኝ ድረስ የማያቋረጥ ጉትጎታ ማድረጋችን እንቀጥላለን።
መልካም። በርከት ያሉት ጉዳዮችን አንስታችኋል። በጽሁፋችሁ የተካተቱ ዋና ዋና የሚባሉ ነጥቦችን ለማንሳት ያህል ነው የጠቃቀስ ነው። ብዙ ዝርዝሮች አሉት። ዶክተር ብርሃኑ ከወንዙ ባሻገር ምርጫ ብለውታል። ምርጫ መኖሩን ለማሳየት የተጠቀማችሁበት በግራና ቀኝ ያሉ ሁሉንም ወገኖች መንገድ ሊያመላክት የሚችል ሀሳቦችን ፈንጥቃችኋል። አማራጮቹን ለጠቆማችሁበት ሁኔታ ለእነኛ ቅድም ያቀረባችኋቸው መፍትሄ ሀሳቦች ምን አይነት ሁኔታ ሊፈጠር ይችላል የሚለው በዚህ ሰዓት የእናንተ ውይይት የሚከታተሉ ታዳሚዎቻችን እንዲረዱት ምን ቢሆን ምን ይሆናል ከሚል ስጋት ነው። ከደረሱ ጉዳቶች ከዘረዘሯችኋቸው ባሻገር መንግስት የቱን እርምጃ ቢወስድ ምን ይከተላል? ህብረተሰቡ መካከል የሰጋችሁት እርስ በርስ ብጥብጥ እንዳይከሰት በሚፈለገው ሂደት ውስጥ ማምን ቢያደርግ ምን ይከተላል የሚለውን ለማየት ሊሆኑ የሚችሉ ሁኔታዎችን እስኪ ፈንጥቁልን። ምናልባት አሁን ደግሞ ለለውጥ አቶ በትሩ ጀምረውልን ወደ ዶክተር ብርሃኑ ብሻገር።
አዎ፣ አሁን ያነሳኸው ጥያቄ በእውነቱ የፖለቲካ ተንታኞች የሚመልሱት ጥያቄ ነው የሚመስለኝ። የሆነ ሆኖ ግን እኛም የኢትዮጵያን ጉዳይ በቅርብ የምንከታተል ስለሆነና እዚህ ስጋት ላይም የጣለን የተያዘው አዝማሚያ በጣም አደገኛ ሆኖ ስለታየን ነው። ይኸውም በእውነት በማንኛውም ሀገር ህዝባዊ እንቅስቃሴ ይነሳል። ነገር ግን አንድ ህዝብ መርጦኛል የሚል መንግስት የሚነሱትን ጥያቄዎች አግባብ ባለው ህዝቡን በማግባባት
የህዝቡን መሪዎች በማሰባሰብ የፖለቲካ ምህዳሩን በማስፋት እና ደግሞ የሚናገረውን ነገር ስራ ላይ በማዋል አመኔታ በህዝቡና በመንግስቱ መካከል እንዲፈጥ
ይይዘዋል። ተቋጨም በሀገሪቱ የተለያዩ ክፍሎች የተቀሰቀሰው ህዝባዊ አመፅ ምንነት፣ አቅጣጫና ሁነኛ የመፍትሄ አማራጮች ለማመላከትና እናንተ አድማጮቻችንም በንቃት ለማሳተፍ ጭምር በተከታታይ የሚቀርቡት ውይይቶች አካል የሆነውና ኢትዮጵያዊነት ከተሰኘው የሲቪክ ቡድን መስራች አባላት ከሁለቱ ጋር የተጀመረው ውይይት ማጠቃለያው በነገው ምሽት ይቀርባል። ሁኔታዎች በዚሁ ከቀጠሉ ሊደርሱ የሚችሉትን ጉዳቶች ጨምሮ ከአጣብቂኙ መውጫ የሚረዱ ሁነኛ አማራጮችና የዜጎች ሚና ይመረምራል። ቀጠሯቸው ከአሜሪካ ድምጽ ጋር ነው።
ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። በምሽቱ ፕሮግራሟን አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ነገ ቅዳሜ በተለመደው በሶስት ሰዓት እንገናኛለን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። Thank you.